ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። ተመስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ ሐምሌ 8 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሐምሌ 8 ቀን 955 ቀናት አለፋች። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ? በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሶስት አርሶ አደሮች በአገዛዙ በተቀነባበረ ሴራ በአሰቃቂ ሁኔታ መገደላቸውን የቡርጂ ልዩ ወረዳ ገለጸ። የቡርጂ ልዩ ወረዳ በተለያዩ ግዛት በገጣና ሸጥና ከምዕራብ ቡርጂ ጋር በሚያዋስኑት አካባቢዎች የአካባቢውን ሰላም የማይፈልጉ ኃይሎች የንጹሃንን ህይወት እየቀጠፉ ይገኛሉ ብሏል። ምንም እንኳን የጸጥታ ስጋት ቢኖርም መተዳደሪያው የሆነውን የእርሻ ስራ በማካሄድና ጤፍ በማጨድ ላይ የነበሩ ንጹሃን አርሶ አደሮች በገንዛ መሬታቸውና አካባቢያቸው በጠባቡ ኦህዴድ ተገድለዋል። ሰሞኑን በተመሳሳይ መልኩ በዋልደና ቀበሌ የዕለት ተግባራቸውን ለመከወን የወጡ ሶስት አርሶ አደሮች ህይወት በአሰቃቂ ሁኔታ ተቀጥፏል ሲል አሳውቋል። ልዩ ወረዳው የቡርጂ ማህበረሰብና የማች ቤተሰብ እንዲሁም ዘመድ አዝማድ አዘኑን ገልጾ የተፈጸመው ድርጊት እጅግ እንዳሳዘናቸውና ቁጭት እንደፈጠረላቸው የአካባቢው ማህበረሰቦች ገልጸዋል። ትላንት ሐምሌ 7 አመሻሹን ከአንድ ሰዓት ጀምሮ የኦህዴድ ኦነግ አሸባሪዎች በአውላል ቆሬ ሜዳ በኩል አድርገው ተኩስ መክፈታቸውና የኢሳሳ ግደም ወረዳ ቀበሌዎች ከባድ መሳሪያ እየተኮሱ ማምሻቸውን ከነዋሪዎች የደረሰን መረጃ ያመለክታል። በአሁኑ ሰዓት ተኩሱ የተወሰነ የቀነሰ አልፎ አልፎ የሚሰማ ሲሆን ከነዋሪዎቹ ሴቶችና ህጻናት እንዲሁም አቅመ ደካሞች ስጋት ስላደረባቸው ወደ አጎራባች አካባቢዎች ለመሄድ መገደዳቸውን ተገልጿል። በኮሬሩ ሚዛን የለሽ አገዛዝ የአንዱ አካባቢ ተማሪዎች በድንገት ተቀምጠው እየተማሩ ሌላኛው አካባቢ ደግሞ ቀንጡ አዳሪ ትምህርት ቤቶችን እያስመረቀ መቀጠል የለበትም ተባለ። በዚህ አራት አመት ዱቻ አጣዬ ሰባት ጊዜ በኦነግ ተቃጥሏል፣ አንድ ጊዜ በህወሓት ወድሟል። ይህ ሲሆን አገዛዙ ያደረገው ቅድመ መከላከል መልሶ ግንባታም እንደሌለ ተነግሯል። በዘንድሮ በጀት አመት ጠባቡ አገዛዝ በጦርነቱ የወደሙ አካባቢዎችን ታሳቢ አላደረገም ሲሉ የአካባቢ ነዋሪዎች ምሬታቸውን ይናገራሉ። አፋርና አማራ ለመልሶ ግንባታ ተጨማሪ በጀት አለመስጠታቸው ያገዛዙን ጠባብነት አጉልቶ የሚያሳይ ነው ሲሉ አክለዋል። በአንድ ሀገር ያንዱ አካባቢ ተማሪዎች በድንገት ተቀምጠው እየተማሩ የተባቡ ኦዲት ኦነግ አገዛዝ አካባቢ ደግሞ ቅንጡ አዳሪ ትምህርት ቤቶች እያስመረቀ እስከ መቼ ይቀጥላል ሲሉ በምሬትና በወኔ በቁጭት ያሳስባሉ። ይህንን ኢፍታዊ የበጀት ክፍፍል ያደረገው ተረኛው የኮይሉ አገዛዝ በህግ መከሰስ አለበት ሲሉም አሳስበዋል። ኦዲት ኦነግ የአማራን ዘር ያጠፋል፣ ኮይሉ መዋቅራዊ ድጋፍ ያደርግለታል፣ ያገዛዙ ሚዲያዎች ወንጀሉ ትኩረት እንዲያገኝ ይሸፋፍናሉ፣ በዚህ ሽራ አገሪቱ አራት አመት ሞልቷታል። አንድ እግሩን አዲስ አበባ አንድ እግሩን ደግሞ ወለጋ የተከለው በተረኛው ኦዲት አገዛዝ መዋቅር ተሰርቶለት ገዳይ አስገዳይ መሆኑ የሚታወቅ ነው። ራዝቡ ኮይል አብይ በአገዛዙ ባሉ መዋቅር የሽብር ቡድኑን በመደገፍ የዘር ፍጅቱ አገር አቀፍም ሆነ ዓለም አቀፋዊ ትኩረት እንዲያገኝ በማዘናጋት አጀንዳ በማስቀየር የአካባቢው ማህበረሰብ ራስን የሚከላከልበት ሁኔታ በመንፈግ ለጥቃት እንዲጋለጥ በማድረግ ለተፈጸመው ወንጀል ሁሉ ተጠያቂ መሆን አለባቸው ተብሏል። የአገዛዙ ቁጥረኛ ሚዲያዎች ወይ ከሽብር ቡድኑ ጎን ይቆማሉ ወይም ደግሞ የዘር ፍጅቱን እንዳላዩ ያርፍታል፣ በዚህም ህዝብ በበረካታ ሰቆቃ ውስጥ ይገኛል። እነዚህ የመንግስት ቁጥረኛ ሚዲያዎች ደግሞ ይያቸውን ተጠብቀው ለፍርድ መቅረብ አለባቸው ይላል ህዝቡ። በኮንሶ በተከሰተው ራብ ምክንያት ተጨማሪ ትምርታቸውን አቋርጠዋል ተባለ። በኮንሶ ዞን በተከሰተው የምግብ እጥረት ከ190,000 በላይ ዜጎች ለራብ ተጋልጠዋል። ድርቁ ሊከሰት ከቻለባቸው ምክንያቶች ውስጥም በዞኑ በነበረው የጸጥታ አለመረጋጋት ይጠበቅ የነበረው የበልግ ዝናብ በበቂ ሁኔታ አለመዝነብና በዞኑ እህል አውዳሚ ሰበይ መከሰቱ ዋነኛ ምክንያቶች ናቸው ሲሉ የአካባቢው ነዋሪዎች ይናገራሉ። ራቡ ከ190,000 በላይ ዜጎች ለራብ ከመዳረጉን ባሻገር በርካታ ህጻናት ተማሪዎችም ከትምህርት ገበታቸው እንዲርቁ ምክንያት እየሆነ እንደሆነ ማስተዋል። በተጨማሪም በርካታ ህጻናት ለጤና እክል እንደተዳረጉም ኃላፊው ገልጿል። በዞኑ ከዚህ ቀደም 34,000 ለሚሆኑ የራብ አዳጋው እጅጉን ለጎዳቸው ዜጎች የምግብ ድጋፍ እንደሚያስፈልጋቸው ማሳሰቢያ ሰጥተውበታል። ለሰዓቱ የነበረን ዜና ይህንን ይመስላል። ከቀሪ የፍኖተ ዝግጅታችን ጋር አብራችሁን ቆዩ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያን ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል ላለሁ። ከውስጥ የተደበቀና የታመቀ ያገርና የህዝብ ጥላቻ በጣፋጭና ማራኪ ቃላት ቢያድበሰብሱት ተደብቆ የሚቀር ጉዳይ እንዳልሆነ ከኮሎኔሉ የበለጠ ማሳያን መጥቀስ አይቻልም። ኮሎኔሉ የዘረኝነትና የአማራ ህዝብ የጥላቻ ጠጉን ለወዳጆቹም ለጠላቶቹም ገበናዎቹን በአደባባይ አጥቷቸዋል። አገርን ለመምራት የሚያስችለው ቀቱም አቅሙም የሌለው የፖለቲካ ደንቆርነቱን እያስመሰከረ ነው። እንደ ባዶ ሳጥን ሲነኩት የሚጮህ ብቻ ሆኖ ቀርቷል። ኢትዮጵያ ኢትዮጵያ ያለ ኢትዮጵያውያንን ያጃጃለበት ለስልጣን ኮርቻው ማመቻቻና ማደለያ እንጂ ቅንጣት የምትታከል ያገር ፍቅር አልፈጠረበትም። እንደ አፋዳጊዎቹ ወያኔዎች ያማራ ህዝብ ጥላቻውም ከውስጡ የሚንቀለቀልበት መሆኑን ሊደብቀው አልቻለም። ይህን ጸረ አማራ ጥላቻውን ትላንት በሻሸመኔ በዝዋይ ባጣዬ ባርሲ ዛሬ ደግሞ በወለጋ በመተከል በሚሊሻንጎል በደራ ባምቦ የዘር ጭፍጨፋን በመፈጸምና በማስፈጸም ገሃድ አውጥቶታል። እንደ ኮሎኔሉ ዘረኞችና ጽንፈኞች ኢትዮጵያን መበታተኛውና ማፍረሻው ጊዜያችን ዛሬ ነው ብለው ከየጎጣቸው እየተጠራሩ ይገኛሉ። ኮሎኔሉም እነዚህን ዘረኞችና ጽንፈኞች ከአራት ኪሎ ቤተ መንግስት ተወዝፎ ይተባበራቸዋል ያበረታታቸዋል እንጂ ታቀቡ እንደማይላቸው ተወያኔና ኦነግ ስውር ድጋፎችን እየሰጠ መሆኑን ለመረዳት ከባድ አይሆንም። የኢትዮጵያ ዘረኞችና ጽንፈኞች ከብሔር ጥያቄ መርህ በእጅጉ ያፈነገጡና የወጡ በመሆናቸው የብሔር እኩልነት ታጋዮች ነን የማለት የሞራል ልዕልናውም ሆነ መብቱ የላቸውም። የብሔር ጥያቄ ለዴሞክራሲ ለእኩልነትና ለፍትህ የሚደረግ ትግል እንጂ ለበላይነት ወይም ለወርተረኝነት የሚደረግ ትንንቅ አይደለም። በዘር ጥላቻ የናወዘ አይደለም። በጥላቻ የተመረዘም አይደለም። ለመሬት ቅርምትና ለዜግነት ክህደት የቆመም አይደለም። ትግሉ ከጨቋኝ አገዛዝ ጋር እንጂ ከህዝብ ጋር አይደለም። መሆንም የለበትም። ታሪክን ያከብራል እንጂ ታሪክን አያጎድፍም። እውነትን እንጂ ውሸትን አምላኪ አይደለም። ዘረኞችና ጽንፈኞች ምንም ይበሉ ምንም ያርጉ ምን ኢትዮጵያ አትጠፋም፣ ልጆቿም አይበታተኑም። የኢትዮጵያዊነት ትንሳኤ የሚነሳበት ጊዜ ሩቅ እንደማይሆን ለአማራው ህልውና በኢትዮጵያ አንድነት ተታገላለው ብሎ ከሜዳው የወጣው የፋኖ ኃይል ቁርጠኝነትና ጽናት መስከረነቱን ይሰጣል። የኢትዮጵያዊነት ተስፋንም ዓለም ለሟል። ይህንን ኢትዮጵያዊ የተወለደ ተከል ከዳር ይደርስ ዘንድ የህዝብ ድጋፍን በጅጉ ይሻልና ኢትዮጵያዊ ነኝ የሚል ሁሉ ከጎኑ ሊሰለፍ ሊደግፈውና ሊያበረታታው ይገባል ሲሉ መላኩ ፈረደ ከአርባ ምንጭ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ስርጭት አዘጋጆችንም እንዲሁም ለአድማጮች ሰላምታዬ ድረስ። ውድ ፍኖታዎች እንደምታውቁት ወቅቱ የጎጥ ረበሎች ስልጣን ይዘው ዜጎቿን የሚያጭዱበት፣ ሰብል እንደወረረ ዝንጀሮ እየተጠራሩ አንጡራ ሀብቷን የሚዘርፉበት፣ ሀገር የቆመበትን ምሰሶ ለመጣል እየገዘገዙ ያሉበት፣ የኢትዮጵያ እንደ ሀገር መቀጠልን በጥያቄ ውስጥ የገባበት ደረጃ ላይ ደርሰናል። ይህን ማለት ያዲስ ባሁንም ለዚህ አስከፊ ውድቀት መንስኤ የሆኑት እንደ ፍረን ካላየናቸውና በቅጡ ካልተረዳናቸው አገር ከማዳን ይልቅ ጭራሽ መንገዶቹን እንዳንዘጋና አንድን ጎጠኛ ጉጉማንጉግ በሌላ የተካኒ መከራ ዙሪት ገብተን የነጻነት ቀንዲል የነበረችውን ሀገራችንን የአፍሪካ በሽታዎች መቀፍቀፊያ እንዳያደርጓት ሰጋለሁ። ሀገርና ድንበር መጠበቅ የነበረበት ወታደር የካቲት 66ቱን ህዝባ ቢወጣልፎም በአገሪቱ የፈነጠቀውን የለውጥ ጦራ ድርግም አርጓት ፍቶ ትውልዱን ሲመትር ራሱን ከሳሽና ዳኛ ፍርስ ሰጭ አድርጎ ዜጎቹን በጅምላ ሲቀብር አሮጌውን ስርዓት በሌላ ፍላጭ ቆራጭ አገዛዝ ማስቀጠል የፈለጉ የሀገር ውስጥና ከምዕራብ ዓለም የመጡት አድርባይ ሞራን ወታደርነ ወደ ጦር ካምፕ ተመለስ ከማለት ይልቅ ካንተ በላይ አብዮተኛ ላሳር ብለው የለውጡ ባለቤት የሆነውን ክፍል ከደርግም ብሰው አብረው አሳደዱም ፈጁም። በመጨረሻ ማይናቸውን ያፈጠጡ ጥርሳቸውን ያገጠጡ ጸረ ኢትዮጵያ ጠባብ ብሔርተኞች ሀገሪቱን ይዘው ያፈተቱትን እንዲያደርጉ ሜዳውን አመቻችቶ ተወላቸው። ከዛም ህዝብ ታግሎ ገዝግዙ ያንገዳገደውን ወታደራዊ ጁንታ ገፍተው ጥለው መንግስቱን በነፍጥ የያዙት የወያኔ ጠባብ ዘረኞች ወደ አዲስ አበባ ሲገሰግሱ ሀገር ወዳድ ኃይሎች ሰፊ የህብረት ግንባር ተፈጥሮም ዲሞክራሲያዊ ሽግግር መንግስት ይቋቋም ዘንድ ሲጥሩ የነበሩትን የአንድነት ኃይሎችን ከውጭ ጠላቶች ጋር በማሲራት ዘናክተው ወያኔ አዲስ አበባን እንዴት ግዜ ሰጥተው ያመቻቹት ኢትዮጵያ ያስተማረቻቸው ካዲ ሙራን ናቸው። ቀጥለው እነዚህ ካዲ ሙራን ናቸው ለንደን ላይም ተገንጣዮቹ ኢትዮጵያን እንዲገዙ ሲሾሙ ለታዛቢነት የተጋበዙት። ወያኔም ልጆች ናቸው ግዜ ስጧቸው ብለው ሲማጸኑና ዱላ ወይስ መላ ሲሉ የነበሩት እነዚሁ ካዲ ሙራን ናቸው። ያገር ወዳድነት አሪያ እየተባሉ በዚሁ ክፍሎች የሚነገርላቸው ሌላው ትውልድን ሰለባ የሚያደርግ ሐሰትን የሚጠርቁ ባለሺ ገጽ አምታቾች የታሪክ ቀበኞች ነበርን ባይ በራጆች የትግል ወኔ ገዳዮች ጀግንነትን ከጀብደኝነት ያምታቱ ተከላካዩን አጥቂ አጥቂውን ተከላካይ አድርገው የሚከስሉ ሐሳዊ ምስክሮችን ያካትታል። ይህ ማለት ግን ሁሉንም ገመና ለአንድ ህብረተሰብ ክፍል ለማሸከም ሳይሆን ብዙ ይጠበቅ የነበረው ሳይማርክ አስተማራቸው ሙራን በመሆኑ ነው። በሌላ በኩል ዜጎችም የቅርብ ታሪካችንን በመርሳት ለሀገር የሞቱትን ረስተን የገዳዮቹን ትረክት በማስተጋባት ዜጎች በግፍ ሲገደሉና ሲጋዙ ተሸማቀን እሱ ያመጣውን እሱ እስኪመልሰው በሚል ፈሊታስረን ባለመጮህ ላለንበት አስከፊ ሁኔታ አወቅ ነው ማላወቅ ነው አስተዋጽኦ አላደረግንም ማለት አይደለም። ከወያኔ ዘረኛ ማህፀን የወጣውን ወያኔ ሰላይ የነበረውን የወዲድ ኩታራም ሲሾምብን ከየት መጣ ማን ቢወልድማን ከባብ እንቆላል በምን ተአምር ነው ርግብ የሚወለደው ብሎ መጠየቅ ሲገባን ከውስጥ ሲታገሉ የነበሩ የለውጥ ኃይሎች በሚላስቂኝ ትርክት እነዚህን ያማራ ደም የጠማቸው የሆነ ወያኔ ግልገል ፋሽስቶች የለማና አብይትም በሚል ከመካከላቸው አንዱን ሙሴ አድርገው ያሻሻጡት አሁንም እነዚሁ ሙርነን የሚሉ ክፍሎች ናቸው ከማለት ቅንጣት አላፈገፈግም። ለዚህ ተጠያቂ የምናደርገው ጎጂ ሚናን የተጫወቱ ብዛት ያላቸው ለማለት እንደሆነና ለአቅ የቆሙትን ጥቂቶችን ባንድ ይወቀጡ ማለት እንዳልሆነም ግልጽ ማድረግ ወዳለሁ። ድርጊታቸውን እንጂ መደባቸውን አይደለም እየተቸውት ያለውት ሞሮ ከፈላ ሀገሩ ሲከዳና ህሊናውን ለሆዱ ከቀየረም ለአያሉ መጎንበስ ስልጣኔ ነው ካለም አንድ ሀገር ትልቅ ችግር ውስጥ ወድቃለች ማለት ይቻላል። የችግራችንን መንስኤ ከተረዳን መፍትሄውን ለመሻት የተሻለ ድል ይኖረናል ከሚል ነው። በመሆኑም በነምነት ማንነቱ የተጠላለፈውን ሞር ማድመጡን ትተን ወላድ በደባብ ትሄድና ዛሬም ኢትዮጵያ አልመከነችም ተስፋ ሰጪ ወጣቶች አሉና ከትግል ሜዳ የሚወለዱ ያልተበገሉ ሀገር ወዳድ ኢትዮጵያዊ ሞራንን መፍጠር እንችላለን ባይነኝ። ያኔ ሀገራችን የሚተወሳሰበውን የሚያቃልሉ የጎበጠውን የሚያቃኑ ድህነትና ድንቁርናን የሚዋጉም ለዜጎች ሰብአዊና ዲሞክራሲያዊ መብት መከበር ህይወታቸውን ሳይቀር የሚሰው ሞራን ታወጣለች። ውድ ፍኖቶች ይህችን አስተያየቴን ለአድማጮች እንዳካፍል እድሉን ስለሰጣችሁኝ አመሰግናለሁ። ቸር ይግጠመን በማለት ደብዳቤያቸውን ያደረሱን ወንድሙ ይርጋ ከኤድመንተን ካናዳ ናቸው።
ስለም የደብዳቤው ቻምድ ዝግጅት ክፍልና የፍኖተ አድማጮች ሰሚያጠው ይምሮ ድነት በኢትዮጵያ ኢትዮጵያ ባገዛዙ የአራት አመት ሲቀየስ ጉዞ የማያባራ መከራ ውስጥ ገብታለች። በጦርነትና በመፈናቀል መድረሻ አጥፋይ ገንዘብ አገሩ ሁለተኛ ሀገር የሆነችበት የኢትዮጵያ ህዝብ ይምሮ ድነት ጣራ ነክቶ በጦርነት ግድያ ባልጨርሰው በረሃብ እርስ በርሱ ይተላለቃል ብሎ ያሰበው ኮሎኔሉ ዛሬም ህዝብ የከጅ ወደ አፍ ጉርሱን ችሎ እንዳይኖር ተደርጓል። ዛሬ በኢትዮጵያ ገስቶ መጠቀም ሸምቶ መብላት ጭንቅ ነው። ጠባብነትና ዘረኝነት አመጡ የወለደው የኦዴድ ኦነግ ጥምር አገዛዝ ኮሌሉ በርካቶችን ለልመናና ለሞት ዳርጓል። አባት ለልጆቹ ያቀርበውና እናት ለልጆቿ ትመግበው ባጣችበት ባገዛዙ ዘመን ዛሬን እንጂ ነገን ተስፋ አድርጎ የሚኖር ዜጋ በሀገሪቱ የለም። ይህ ደግሞ ኮሌሉ አለመረጋጋትና በፖለቲካ ያልተንበረከኩትን በረሃብ ለመጨረስ ለአራት ዓመት ሴራ በመስራቱ ነው። ሰሚ የሌለው ህዝብ ጥያቄ ያጣው የኑሮ ውድነት በርካታ ኢትዮጵያውያንን በምሬት ይህን ዓለም ተሰናብተው ላይመለሱ እንዲያሸልቡ አድርጓቸዋል። አብዛኛው ህዝብ ኑሮውን በፈጣሪ ቸርነት በጸጋው እየገፋ እንደሆነ ጥርጥር የለው። መሰረታዊ ከሚባሉት ልብስ፣ መኖሪያ ቤትና ምግብን ጨምሮ ሁሉም አገልግሎቶችና እቃዎች በከባድ ሁኔታ ከመወደዳቸው የተነሳ ህዝቡ ስጋት ውስጥ ገብቷል። በዓለማችን የትውልድ አደራ የተጣለባቸው መምህራንና ሌሎች የመንግስት ሰራተኞች ከጉልበት ሰራተኛ በታች የምትከፍል ያገዛዝ ዘመን ኢትዮጵያ ናት። በቀደም ከአንድ የኮንስትራክሽን የጉልበት ሰራተኛ ጋር ስናወራ በቀን የሚከፈለው 350 ብር መሆኑን ነገረኝ። በወር 10,500 ብር ማለት ነው። በትምህርቱ አልገፋም፣ ግብር አይከፍልም። አንድ እስከ ሁለተኛ ዲግሪ የተማረ የዩኒቨርሲቲ ሌክቸረር የቤት አበሉ ጋር ተደምሮ የተጣራ በየወሩ 8,576 ብር ብቻ ያገኛል። ከጉልበት ሰራተኛው በ1,924 ብር ያንሳል። በዓለም ላይ እጅግ ዝቅተኛው ክፍያ ስለመሆኑ ምንም አያጠራጥርም። አገዛዙ ለቤት ኪራይ የሚከፍለው 800 ብር ሲሆን ከዚህ ላይ ታክስ ይቆርጥና 520 ብር ያደርጋታል። አንድ መምህር ቤተሰብ ቢኖረው በሉ አስቡና በአሁኑ ወቅት በወር ሊያጣ የሚችለውን እናስብ። በትንሹ ገምትን ነው 3,500 የቤት ኪራይ፣ 1,200 የልጅ ወተትና ተያያዥ ወጪዎች፣ 2,000 የልጅ ትምህርት ቤት ክፍያና የትራንስፖርት ሲሆን የቀረው 1,800 ነው። ይህ የቀረው 1,800 ብር ለቀለብ፣ ለትራንስፖርት፣ ለማህበራዊ መዋጮ፣ ለዘመድ፣ ለችግር ጊዜ ለመድረስ፣ በስራ ገበታ ላይ ሻይ ቡና ለማለት፣ የስልክና የኢንተርኔት ጫማ ለማስጠረግ፣ ለልብስ፣ ለተለያየ ነገር ሲባል ኑሮን መግፋት ሲያቅተው ራሱን በራሱ ያጠፋል። በዓለማችን ላይ የዩኒቨርሲቲ መምህራን ከጉልበት ሰራተኛ በታች እየከፈለች የትምህርት ጥራት የምትጠብቅ ጉደኛ ሀገር ያገዛዙ ዘመን ኢትዮጵያ ናት። በተለይ የመንግስት ሰራተኞች በቀን ስራ የሚተዳደሩ እንዲሁም ገና በስራ ፍለጋ ያሉትን ጨምሮ አብዛኛው ህዝብ በኑሮ ውድነት ምክንያት ችግር ውስጥ ገብቷል። የሚገኘው ገቢ ለቤት ኪራይና ለቀለብ የማይችልበት ሁኔታ ላይ ይገኛል። የእቃዎቹ መወደድ፣ የቤትና ምግብ ነክ ነገሮች መናር፣ የታሪፍ መጨመር፣ የኪራይ ዋጋ መጨመርና ወዘተ ህዝቡን ተስፋ እያስቆረጠ ሲሆን፣ ቀጣዩ ጊዜ ደግሞ በጣም ያስፈራል። በኮንሶ ዞን በተከሰተው የምግብ እጥረት ሰው ሸምቶ መብላት ባለመቻሉ ከ190,000 በላይ ዜጎች ለረሃብ ተዳርገዋል። በርካቶች ደግሞ የጤና እክል ገጥሟቸዋል። በመንግስት ባገዛዙ ያልተጎበኘ የኮንሶ ህዝብ 190,000 በላይ ዜጎች ለረሃብ ከመደረጋቸው ባሻገር በርካታ ህጻናት ተማሪዎችም ከትምህርት ገበታቸው እንዲርቁ ምክንያት እየሆነ እንደሆነ ይታወቃል። በጦርነት፣ በድርቅ፣ በውጭ ተጽዕኖ፣ በተለያዩ ሀገራዊ ችግሮች አገዛዙ ለችግሩ ገላጭ መፍትሄ ባለመስጠቱ የኑሮ ውድነት ቅጥ ያጣ መቆሚያ የሌለውና አሳሳቢ ደረጃ ላይ ደርሷል። በይበልጥ የዚህ ገፈት ቀማሽ ደግሞ አነስተኛ ገቢ ያላቸው ነዋሪዎች ናቸው። ይህ ጥያቄ የሌለውና ሰሚ ያጣ ህዝብ ምንም ቢያደርግ አይፈረድበትም። ኮሎኔሉ ይህንን አንገብጋቢና መልስ የሚያሸውን ጥያቄ እያለ ጆሮ ዳባ ልበስ ብሎ የራሱ የሙት ፍልስፍና ዓለም ውስጥ መወጠሩ ምን ቢያስብ ነው ያሰኛል። ኢትዮጵያ ውስጥ በታሪክ ታይቶ የማይታወቅ የዋጋ ግሽበትና በየዕለቱ እየተባባሰ የሚገኝ የኑሮ ውድነት መቋቋም ከማንችልበት ደረጃ ላይ እየደረሰ ይገኛል ይላሉ ነዋሪዎቹ። አዎ መኖር አልቻልንም ይላሉ። የሽሪላንካዎችን የቅርብ ጊዜ ክስተት ተመልክቶ ወደ ተግባር መቀየር ለኢትዮጵያውያን እጅግ በጣም አስፈላጊ ነው። የሽሪላንካ ቤተ መንግስት የግብር አዳራሽ ነው። የሽሪላንካ ህዝብ አስርቦ እሱ በቅንጡ ኑሮው ሲቀማጠል የከረመው የሀገሪቱ ፕሬዚዳንት ከላያቸው ላይ ነቅለው ካስወገዱት በኋላ በዚህ መልኩ በጨዋ ደንብ በቤተ መንግስቱ ውስጥ እየዘመሩና እየፎከሩ እየሸለሉ ውለዋል። የህዝብን አንድነት ተመልከቱ። ዘርና ማንነት መሰረት ያደረገ ክፍፍል ስለሌለ በአንድ አይነት አላማ ዘምተው በኑሮ ውድነት ያሰቃያቸው የነበረውን ፕሬዝዳንቱን ከቤተ መንግስቱ ማባረር ችለዋል። ፕሬዝዳንቱ ህዝቡ ላይ ተኩሱ ይላል፣ ልክ እንደ ብርሃኑ ጁላና አበው ታደሰ የመሰሉ ሹመኞችን። ወታደሩ ግን የህዝብ ማዕበሉን ካየ በኋላ አላደርገውም፣ ህዝብ ላይ አይተኮስም ይላል። ልብ በሉ፣ ይህ ሽሪላንካ ነው። ከእኛዎቹ ሰው በላ ያገዛዝ አሽከር ከሆኑት የደርግ ህወሓት፣ ኦህዴድ፣ ኦነግና ብአዴን ወታደሮች ጋር ያነጻጸራችሁ ፍርድ ስጡ። በሽሪላንካ ወታደሩ እንደ ኮሎኔሉ ጨፍጫፊ ኃይል አይደለም። ወደ ገንዛ ህዝቡ አይተኩስም፣ አያርድም፣ አይጨፈጭፍም። ወታደሩ ህዝቡን ማሸነፉን ሲያውቅ መሳሪያውን ጣለ፣ ዩኒፎርሙን አወለቀ። ከዚያም ከህዝቡ እንደ አንዱ ሆነ። በስሪላንካ ያለፈውን አንድ ወር ሙሉ ህዝቡ የሀገሩ መንግስት ኑሮውን ያረጋጋል ወይም በሚችል የናካል ቦታውን ይልቀቅ እያለ በሰላማዊ ሰልፍ ሲያሳስበው ሰነበተ። መንግስቱ ግን ቢሮ ቀለም እየቀባ መናፈሻ እየገነባ ለራሱ ጥሩ ኑሮ እየኖረ ህዝቡን ጥፋ ከዚህ ብሎ እያጉረመረመ፣ ከዚህ በኋላ ታዲያ ዛሬ ህዝቡ ወደ ቤተ መንግስት ተመመ። በዚያም ፕሬዚዳንቱን ከወንበሩ አውርዶ ወንበር የህዝብ መሆኑን በተግባር አሳይቷል ማለት ነው። በኢትዮጵያ በደቡብ ኦሮሞ በቦረናና ሶማሊያ አካባቢ ከብቶች በድርቅ ሞተው አልቀው የሰው ልጅ በበሬ ምትክ ተጠምዶ እያረሰ፣ ወለጋ በቤኒሻንጉል ጉምዝ እንዲሁም በደቡብ ሚሊዮኖች ተፈናቅለው፣ የምስራቅና ሰሜን አማራ እንዲሁም አፋር አካባቢ በጦርነት ሙሉ ለሙሉ በኢኮኖሚ ደቀው፣ ትግራይ በሚሊዮን የሚቆጠር ህዝብ በበርካታ ችግር ውስጥ ባሉበት በዚህ የምት ዘመን አገዛዙ አለ ብሎ ማሰብ በፍጹም ሞኝነት ነው። ከዚህ በመነሳት ጠቅላላ መንግስት በህዝብ ብሎ በአርሶ አደሩ ላይ እያደረሰ ያለውን ጭቆና መቋቋም የሚቻለው በህቡ በመደራጀትና በህብረት ለአንድ አላማ በመቆም ስለሆነ ሁሉም የህብረተሰብ ክፍል በዚህ ንቃተ ህሊና ሊቃኝ ይገባል እላለሁ። መንበሩ ከባህር ዳር።
አስተልኝ ውድ የማከብራችሁ የምወዳችሁ የኢትዮጵያ ህዝብ የፍኖተ አድማጮች ሁሉ፣ በዚህ ሳምንት ውስጥ ዋሽንግተን ዲሲ ሄጄ ያየሁትና የተገነዘብኩት እንዲሁም የኢትዮጵያኖች ልብ ትርታዎች የተገነዘብኩት ለማካፈል ሞክራለሁ። አንደኛ፣ በዋሽንግተን ዲሲ ሐሙስ ዕለት ጁላይ 7 በኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ አሸብርቀን በዋይት ሃውስ የተደረገው ሰላማዊ ሰልፍ በቆራጥ የአገር ወዳድ ኢትዮጵያኖች ልጆች በተቀናጀ መንገድ ድምፅ ለሌለው የኢትዮጵያ ህዝብ ድምፅ ለመሆን በቅተናል። ወገኖቼ፣ ሁሉንም ከልቤ እያከበርኩና እያመሰገንኩ፣ ሁለት ግለሰቦች ግን እዛ ላይ ስለተገኙ በጣም ተደንቄያለሁ። የመጀመሪያውና አንጋፋው ታጋይ ትግል ነው ህይወቴ ብለው ትግላቸውን ለ50 ዓመት ለነጻነት፣ ለፍትህ፣ ለዲሞክራሲ ያለ ገደብ፣ ለህዝባዊ መንግስት፣ አንድ አገር ወዘተ ብለው ሲያስታግሉ ሲያነቁ የነበሩና ያሉት ወይዘሮ ገነት ግርማ እዛ ላይ በመገኘታቸው ከሳቸውም ጋር ጎን ለጎን ሆኜ ለመወዳት ሀገሬ ኢትዮጵያ ድምፅ በመሆኔ ጥልቅ ደስታና ኩራት ተሰምቶኛል። ለሳቸውም ጥልቅ የሆነ ክብረትና ምስጋና እያቀረብኩ፣ ወይዘሮ ገነት ግርማ እንደሚሉት ጽናት በጽናት ሀገራችንን በመታገል በጽናት በመታገል ህዝባችንን ማረን እንችላለን። እስከ መቼ ዝም በል አትበሉኝ፣ ከሚሞት ጋር እንጂ ከገዳይ ጋር አልሆንም ብለው ተነስተው በዋሽንግተን ዲሲ ከፈረንሳይ ሀገር መጥተው ሰላማዊ ሰልፍ በመካፈላቸው ትልቅ ምስጋና። ወገኖቼ፣ በጁላይ 7 ታሪክ ተሰርቷል። ሃሌሉያ እንበል እላለሁ። እናንተም በሉ። በብዙ መቶ ኢትዮጵያኖች በመገኘታቸው በጣም ደስ ብሎኛል። በደሲ ታሪክ ተሰርቷል ወገኖቼ። በኢሰፋና የሰሜን አሜሪካ እግር ኳስ ጨዋታ ዝግጅት ላይ ኢትዮጵያውያኖችና አገር ወዳዶች በተካፈሉበት ስቴዲየም በኢትዮጵያ የሀገር ባህል ልብስ ተሸብርቆ የተለያዩ የኢትዮጵያ ምግቦች፣ መዝሙሮች ሁሉንም ብሔረሰብን ከአንድ ሰንደቅ ዓላማ ስር በአንድ ሀገር አንድ ህዝብ አስቆሞ በመከባበር በእኩልነት በፍቅር ኢትዮጵያ በተለይ በአሁኑ ጊዜ የወደቀችበትን የዘር ማጥፋት፣ የመፈናቀል፣ የኑሮ ውድነት ወዘተ በልባቸው ይዘው በመናበብ ያለውን አረመኔ ደንቆሮ ግራኝ አብይ አህመድን ስርዓት አውግዘውታል። ለማይቀረው የህዝብ ትግል ለመጓዝ መሐላ ገብቷል። ከምንየውም በላይ መረባረብ ያስፈልጋል። ይህንን የዘረኛ ያረመኔ ደንቆሮ የአብይ መንግስት በተባበረ ኃይል ገርስሰን ለፍርድ ማቅረብ ይቻላል። ብሎም ከተነሳው የሀፓ ጋር አብረን ተባብረን እንስራ አላለው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ድል በትግል እናቸንፋለን። ከዚራ ከዋሽንግተን ዲሲ።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ውድ ፍኖቶችና የፍኖተ ዲሞክራሲ ራዲዮ አድማጮች በሙሉ። ውድ አድማጮች ሆይ፣ ምንም እንኳን ይሃፓ ለህዝብና ለሀገር እጅግ ብዙ መከራና ስቃይ ተቋቁሞ ብዙ ብርቅዬ አባሎችን ህይወት ገብሩ፣ በህይወት ያሉትም በውጭም ሆነ በአገር የሚታገሉ አባሎች ሁሉ በዱርና በገደል ሰንከራተው ዛሬ ይሃፓ 50ኛውን ኢዩቤልዩ በዓል ማክበሩ የሚያኮራ ስለሆነ እንኳን ደስ አላችሁ ይያልኩ የዛሬው መልእክቴን እንዲህ ስል ጀምራለሁ። ውድ አገኖች ሆይ፣ ከ1990 ዓመት ምህረት ጀምሮ የኖረውን ትውልድ ኦነግና ወያኔ የራሳቸውን መርዝ እየጋቱ ትውልዱን አሳስተው ወደ ተሳሳተ መንገድ መርተውታል። ከዚህም ምርት ያመለጠ አምርቶ ብዙዎች እዛው በጠባብ ጨለማ ውስጥ ሆነው የጸረ አንድነት ኃይሎች መከታ ሆነው ይህ ትውልድ ወገኑና አገሩ ሲያደማ ይታያል። ሌሎችም ግራ የገባቸው ሻይ ቤት ይመስል ዩቲዩብ ከፍተው አንዴ በሬ ወለደ የሚል ሰበር ዜና ያያሉ። ስለ ኢትዮጵያ ያዘንባ ሲረጩ ሰማለን። አንዳንዶቹ ግን ከልብ ለሀገራቸው የሚለፉ እንዳሉ መዘንጋት የለብንም። ሁሉም ነገር ጊዜ ሲደርስ ስለማንነቱ ከህዝብ ዘንድ በሚሰጥ አስተያየቶች ይሰማል። ለጊዜው ግን በውሸት የተካነው ለራሱ 10 አመትና ከዛም በላይ ሊገዛ ትኬት ቆርጦ እየተዝናና ያለው ብልጽግና በድንገት በሚነሳ ህዝባዊ ማዕበል እስኪወሰድ ድረስ የበኩሉን መንግስት ሆኖ ግድያና ግፍ ይፈጽማል እንጂ ሌሊቱ መንጋቱ አይቀሬ ነውና ያ ቀን ሲደርስ የሁሉም ክልል ፖለቲከኞች ካሁኑ አደብ ገዝተው ወደ ህዝቡ ካልተቀላቀሉ በስተቀር እንደነጋ በጅብ በዱር በገደሉ ሲንከራተቱ የምናያቸው ጊዜ እሩቅ አይሆንም ብዬ እገምታለሁ። ከዚህ ጋር በተያያዘ ዛሬ የክልሉ መሪዎችን እንደ ቤት ሰራተኛ የሚያሽከረክራቸው ጌታቸው ጌታ እግዚአብሔር ሳይሆን ይመስለኛል ጌታው ይመራናል ብለው በፍቅር የመረጠው የኢትዮጵያ ህዝብ ይሆናል። እሱም ይህንን የህዝባዊ ኃይል ዘንግቶ ይመስለኛል። ወዶ ስለመረጠኝ የወደደኝን ያህል ወዶ እስከሚጠላኝ ድረስ በግጭ ይገዛሉ ብሎ ሰይጣኖችን መርጦ መልአኮችን የሚያሳድድ ዲያብሎስ ሆኖ እንደሆነ ዛሬ በገሃድ ራሱን አጋልጧል። ምንም እንኳን ሳይሸሸግ በገሃድ ለወግና ለማዕረግ ያበቃውን የአማራን ህዝብ በስውር ባሰለጠናቸው አረመኔዎች አስገድሏል። እሱ ብቻም አይደለም፣ ሞቶም እንደመሪ ማዘኑን ወደ ጎን ትቶ ዛፍ በመስቀል ያጭበረብራል። ለሟቾቹም መሬቷ ጠባ ቦታም ለቀብር ጠፍቶ በተገደሉ አማሮች ቀብር ላይ ጅቦች አብይን ያመሰገኑ ሰርጋቸውን ደግሰዋል። ለዛውም ያልተበቀበት የመሰለው ይመስለኛል ምልምል ሸኔዎቹ መግደላቸውን ካረጋገጠ በኋላ ያንን መከረኛ ህፃን አስከትሎ አካፋና ዶማ ይዞ ወደ ዛፍ ተከላ የሚመጣው ከኦነግ ከሸኔ ጋር ስራችሁን ሰርታችኋል፣ አመሰግናችኋለሁ፣ በርቱ የሚባባሉበት የኮድ መስመር ነው ብለው የሚያምኑ ብዙ ዜጎች ናቸው። በሌላ በኩልም ጉዳዩ ሲጣራ ሸኔ ዳቦ ስም ሆኖ ገዳዮቹ 50% በላይ የኦሮሚያ ልዩ ኃይል መሆናቸውን መረጃዎች እየወጡ ናቸው። ለምሳሌ አካባቢውን ከበው ለሁለትና ለሶስት ሰዓት ያህል በጥይትና በጎራዴ ሲጨፈጭፉ የህዝቡ ጩኸትና ኡኡታ አልሰማሁም የሚል ጸጥታ አባል ካለ ራሱ እዛው ግድያው ላይ ስለነበረ ይሆናል እንጂ ምንም ሌላ ምክንያት ሊኖረው አይችልም። ሌላኛው መረጃ ደግሞ ዜናዎች በሚዲያ ከተወራ ከተደወለላቸው 3 እና 4 ሰዓት በኋላ የሚመጡበት ምክንያት ራሳቸው እዛው በግድያው ላይ ስለነበሩ ምግብ ሲበሉና ልብስ ሲቀያይሩ ቆይተው አልሰማንም ይላሉ እንጂ ራሳቸው መሆናቸው በህይወት የተረፉት ይናገራሉ። ይህ ጦርነት ያተኮረው ኢትዮጵያን አውድሞ ኦሮሚያን እንመሰስ ላይ ያተኮረ ስለሆነ ወያኔና ኦነግ ይህ አላማቸው ግቡን የሚመታው መጀመሪያ አማራን ስናጠፋ ነው ብለው ስለተስማሙ ሞት ለአማራ ይበሉ እንጂ ከአማራ ሞት በኋላ ሁሉም ብሔሮች ዕጣ ፈንታው ሁለት ነው። አንድ በኦሮሚያ በላይነት አምኖ መገዛት ሲሆን፣ ሁለተኛው እምቢ ካልክ ሞት ወይም ትሰደዳለህ የሚል ምርጫ በማለት ታቅዶልሃል። ስለዚህ ዛሬ ኢትዮጵያ ትኖራል አብሮነት ኃይል ነው የምትል ኢትዮጵያዊ ሁሉ የብሔር ፖለቲካ አገር ሊያሳጣን ስለሆነ ከዚህ ቀድሞ የረባ ፖለቲካ ድርጅት የለም የምትሉ ሁሉ ከሁሉም ብሔሮች የተወለደና ጎሰኝነትን አጥብቆ የሚቃወመው ይሃባ ነው። ዛሬ እስከዛሬ በባህር ውስጥ ሆኖ ይታገል ነበር፣ ዛሬ ግን ቀስ በቀስ ወደ ባህር ዳርቻዎች እየተጋ ነውና ከዚህ ቀደም ይሃፋ የለም ወሬ ብቻ ነው ብለን አምተናል። ይሃፋ ብላችሁ የምትሉ ካላችሁ ዛሬ የአገር ትኑር ጊዜ ስለሆነ ላለፈው ስተጸጸተን ሁለት ወድ አሁንምና አገሬ የምትል ሁሉ ዛሬ ይሃፋን ቀረቡ ተባበሩ። በሁሉም መንገድ ኢትዮጵያን ለመታደግ ከምን ጊዜውም በላይ አገራችን ከውጭም ሆነ ከውስጥ ጠላት ተከባለችና የሰማችሁ ታገሩ ያልሰማችሁ አልሰማንም እንዳትሉ ጊዜው ለአንድነት ኃይሎች የመከራም የፈተና ወቅት ነውና ያለ ምርጫ አንድ ነው እሱም ኢትዮጵያዊ ሞት ስለሆነ ጨርቄን ማጤን ሳትሉ ተነሱ ተባበሩ ሲሉ ይሄን መልእክት ያላኩልን አቶ መስኮ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ለፍኖተ ዲሞክራሲ አዘጋጆችና ታዳሚዎች በአጠቃላይ ለኢሃፓ ባላት በተለይ ልባዊ አክብሮት ሰላምታ ይድረሳችሁ። ከኢሃፓ ዝባይ መዝሙሮች አንዱ በትግል መሞት ህይወት ነው ዳግም ትንሳኤ ልደት ነው የሚለው ወለም በተለያየ ወቅቶች የተሰውቱን ኢሃፓዎች ያስታወሰን ቃል ኪዳናችንን አክብረን በትግል መኖር ህይወት ነው ወለም ማበት ሁሌም ምሸት መሆን ነው የሚል ሲጨምርበት እናንተ የትግሉ ነው ህይወቴን እየዘመራችሁ ለኢትዮጵያ ህዝብ የገባችሁትን የትግል ቃል ኪዳን አክብራችሁም ህዝባዊ ትግሉን ቁርስ መሳራታችሁ አድርጋችሁ ላላችሁት ሁሉም በደጋሚ እንኳን ለ50 አመታት በትግል ዘለቃችሁ ላለም ለሰው ልጆች መብቶች መከበር ለዲሞክራሲ መስፈን ከልብና ካላንታሽ ተጽዕኖ በአቅ የሚታገሉ ከኢሃፓ የ50 አመት ረጅም የትግል ጉዞ ተዝቆ የማያልቅ ከፊደል አንስቶስ ከነባብ መዝለቅ ይቻላል። ይህን ለማድረግ የሚጠይቀው በቅንነትና በቆራጥነት ከሀገር አንድነትና ለህዝብ ነጻነት ለመታገል መወሰንን ብቻ ነው። በየጊዜው ንጹሃኖች ሲገደሉ እንደ አዲስ እንግዳ ነገር መጫጫውና ጸጥ ረጭ ማለት የተለመደ ሆኗል። ደምቢዶሎ ለታፈኑት ተማሪዎች ድምጽ መሆን የተሳናቸው በፖለቲካ ለምሹ የተሽመደመዱ ዛሬ ለወለጋ ጭፍጨፋ ጥቁር ልብስ ይለበስ የሚል በጭካኔ በተገደሉት ወገኖቻችን የፖለቲካ ቧልት ሲያንቧርቁን ሰማለን። ለመሆኑ ከ50 አመት በላይ በትንሹ ከፋሽስታዊ ወታደራዊ አገዛዝ አስካሸባሪ ዘረኛ ቡድን መታፈን መገደል መገረፍ መታረድ መጨፍጨፍ ሳባራ በመቀጠሉ የኢትዮጵያ ህዝብ ሳይሸበር የዋለበት ሳነባ ያደረበት በታሪክ አልተመዘገበምና እንደ ትግል ስልት ጥቁር ልብስ ይለበስ ጥሪ በህዝብ መራር ሀዘን መላቀቅ ነው። እንዲህ አይነቱ ጥሪ በባዳኖች ቢቀርብ እንደ ሀዘን መግለጫ ሊወሰድ ይችል ነበር። ሊጠራ ሊስተጋባ ይገባ የነበረው የትግል ጥሪ አሸባሪው ብልጽግና የተባለው ጥንፈኛ ቡድን እየፈጸመ ባለው ዘግናኝ ግድያና አይን ያወጣ ዘረኛ ከስልጣን ይወገድና በወንጀሉ ለህዝባዊ ፍርድ ይቀርብ የሚለው ነበር። በተያያዥነትም ጊዜያዊ ህዝባዊ መንግስት ወይም በወቅቱ አጣራር ለህዝባዊ ዲሞክራሲያዊ መንግስት መስረታ አዘጋጅ ሊሆን የሚችል ከፖለቲካ ድርጅቶችና ከተለያዩ ህዝባዊ ማህበራት የተወጣጣ የሽግግር መንግስት ይቋቋም የሚለውን ማስተጋባትና ወቅቱ የትግል ስምሪት በዚህ ዙሪያ እንዲሆን ማድረግ የግድ ነው ላለው። ኢከይሃፓ ፈንግጠው ለዘረኛው ኮሎኔል ግራኝ ያደሩት እናት ፓርቲ ወዘተ የሚል መልጠሪያ የለጠፉ እንቶፈንቶች የጥቁር ልብስ ለበሱ ጩኸት በመመሪያ ተላለፈላቸው ከኮሎኔሉ ግራኝ አመድ ቢሮ መሆኑ እየተነገረ መሆኑን አውቃለሁ። ህዝብን እየጨፈጨፈ ያለውን ገዳይ ቡድን ማስወገድና ለዝዋይ ፍርድ ማቅረብ ወቅታዊ የትግል ጥሪ ሊሆን ሲገባው ገዳያችንን የሐዘናችን ተካፋይ እንዲሆን መጋበዝ ማለት የወገኖቻችንን በድን መደብደብ ነው። አጣዬ ለዘጠነኛ ጊዜ ግፍ ሲፈጸም የበደኑ ጭፍጨፋ በቡራዩ በሻሸመኔ በባሌ በአርሲ በወለጋ በጉማይዴ በማጀቴ በአዲስ አበባ ወዘተ ሲደጋገም በአድርባይነት የናወዙ የስም ተቃዋሚ ወይም ጥሩን በሚሉት ተፎካካሪዎች በአሁኑ ወቅት የኮሎኔል ግራኝ አመት ተፎካካሪ ማለት በወንጀሉ ሰው በማረዱ ጎጆ በማቃጠሉ ልጃገረዶች አፍኖ በመሰወሩና በመድፈሩ የዘር ፍጅት በመፈጸሙ ወዘተ መፎካከርና ከሱ በላይ አረመኔ ለመሆን መፎካከር ማለት ነውና አንዴም እንኳን መብት ተጣሰ የሚል ድምጽ አለመስማቴ እንደ ንጉስ አጎንብሱ መሆኑ ነው። ዘረኛው አገዛዘን በማይጻረር መልኩ መራመድ የወንጀሎቹ ሁሉ ተባባሪ መሆን ነው። ለዚህ ነው ያፓሰተን ላለመድገም ተማሩብኝ ይያለ በተደጋጋሚ ያስተላለፈ ያለው ጥሪ ሳሚ ባለማግኘቱ በሰባት አመታቸው እንዳይማሩ ሰባመት ይደንቁሩ ያላቸው ህዝባዊ ትግል ያስረሽምቹ ድግስ ዳንኪራ አይደለምና ከኢሃፓ የተማረን ለአመራር ትግል እንዘጋጅ እድለኞች ከሆነን በኢሃፓ አመራር ስር እንታገል የሚል ጥሪን ማስተላለፍ ወዳለው በማለት ደብዳቤያቸውን ያደረሱን ታመነ በቃሉ ከሐዋሳ ናቸው።
ተናስተልኝ ፍኖቶችና ኢትዮጵያኖች በሙሉ የኋላው ከሌለ የፊቱ የለም። የኋላው መለስ ዜናዊ የፊቱ ደግሞ አብይ አህመድ አሊ። የኋላው ነው መለስ ዜናዊ ነው አብይን የወለደው። የማያጠግብ እንጀራ ከምጣዱ ያስታውቃል እንደተባለው አገራችን ኢትዮጵያ ከምንጊዜውም የበለጠ ከወያኔ ባላነሰ መንገድ ግድያው መፈናቀሉ መዝርፊያው የዘር ክፍፍሉ በአሰቃቂ ደረጃ በወለጋ በሐረር በወሎ በጎጃም በጎንደር ወዘተ በሙሉ ኦሮሞማ ኦፒዲዮ አማካይነት በተጠናከረ መንገድ ቀጥሏል። እስከ መቼ ወገኖቼ? በተባበረ የህዝብ እንቅስቃሴ እንደ ሲሪያላንካ ስሪላንካ ኮሎኒል ከአራት ኪሎ አስወጥቶ ለፍርድ ማቅረብ አለብን። አለበለዚያ ግድያው መፈናቀሉ ዘረኝነቱ የአንድ ዘር የበላይነት የኑሮ ውድነት በተለይ በአሁኑ ጊዜ ምንዛሬው አንድ የአሜሪካ ብር ከ80 እስከ 100 በሚመነዘርበት ገና ከዛም በላይ ይሆናል ብዬ በሚቀጥልበት ማስቆም አለብን እላለሁ። በአጠቃላይ ስንት ህዝብ መገደል አለበት? ስንት ህዝብ መፈናቀል አለበት? ስንት ህዝብ መራብ አለበት? የኢትዮጵያ በተለይ አዲስ አበባ ህዝብ ሆ ብሎ በአራት ኪሎ ቤተ መንግስት ገብቶ አብይና የአብይን አጫፋሪዎች ጆሮአቸውን ይዞ አንጠልጥሎ የሚያስወጣው። ለዚህ ነው ስንት ህዝብ መሞት አለብን ምንለው። ድል በትግል ፋኖን እንርዳ ኢሃፓን እንርዳ በተባበረ ኃይል በኢትዮጵያ ቆራጥ ልጆች ኃይል ውድ አገራችንን ኢትዮጵያንን እናድን። ይህንን ኮሎኔል አብይ ከነ አጫፋሪዎቹ ድባቅ መምታት አለብን። እግዚአብሔር ይስጥልኝ አመሰግናለሁ። ከዚራ ከቺካጎ
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንደምን ሰንብታችኋል? ኢትዮጵያ ውስጥ በኢትዮጵያ አንድነት ስም ለሚንቀሳቀሰው ኃይል ሁሉ ጥያቄ ያለኝ ጥያቄው አጭር ነው። ጻሬ ኢትዮጵያ የሆነን ስነ ስርዓተ መንግስት ተቀብሎ ለኢትዮጵያ ነው የቆምሁ ማለት ይቻላልን? ማቢ ወልድማ እንዲሉ በዚህ ስረገድ የማይታሙት ኢሃፓዎችን ብንጠይቅ መልሱ አጭርና ግልጽ ነው። ቀበሮና ፍየል ተቃቅፈው አይተኙ። ጥያቄን ሲከተል እነኛ ዘመን ተሻጋሪ የሆነ ራይ እምነትና ጽናት ያላቸው የኢትዮጵያ የቁርጥ ቀን ልጆች እነማን ናቸው? ችግር ሳይፈታቸው ለወረት ሳይድሩ ለመጣ ለሄደው ሳይገብሩ ለፍትህ ለነጻነትና ለዴሞክራሲ ላለፉት 50 አመታት የታገሉና ላምባገነኖችን የተጋፈጡ እነማን ናቸው? ኢትዮጵያ ብለው አንድነት ብለው ሉዓላዊነት ይጠበቅ ብለው ጠባብ ብሔረተኞችን ተገንጣዮችን ጎሰኞችን የተዋጉ ግማሹ ከሆነ ግማሹ ከሻቢያ ሌላው ከወያኔ በሽፋን ሰጭነት ሲወገን ኢትዮጵያ ብለው ቃላቸውን ሳይያጥፉ በኢትዮጵያዊነት ጸንተው የተዋጉ የኢትዮጵያ የቆርጥ ቀን ልጆች እነማን ናቸው? ደርግን ወያኔዎችን ኦነጎችንና ሻቢያዎችን በመዋጋትና እርኩስ ዓላማቸውን በማጋለጥ ብቻ ሳይሆን ፍልፍት በሚጋፈጡበት ዘመን ሌሎችቻችን ያስነበል ከወያኔም ጋር ሆነ ከደርግ ጋር አብረን ይሰራን ሁሉ ዛሬ የት ያለ ነው? ትላንት ባተሌው አብይ አህመድ ሲሾም ስንቶቻችን ነበር ሙሴ ነው አትንኮትያል ከነኛ ይቆርጥ ቀልጆች ጋር የተሟገት ስንቶቻችን ነበር የተገንጣዮቹና ጠባብ ብሔረተኞቹና ዓላማቸው ኢትዮጵያን ለማፍረስ ነው ሲሉን ጆሮ ዳባ ልበስ ብለን ከነርሱ ጋር የወገን ነው ወያኔ ገና ሲወለድ ጀምሮ ያባዎች ሳይቀጠል በቀጠል ነውና አሁንኑ ተባብረንና አጥፋቸው ሲሉን ጥሪያቸውን በጊዜ ተቀበለን ወያኔን ለመጋፈጥ የደፈርነው ስንታችን ነበር ደርግ ሲመጣ ከደርግ ጋር ወያኔ ሲመጣ ከወያኔ ዛሬ ደግሞ ግራኝ አብይ አህመድ ሲተካ ከርሱ ጋር እየሰራን ይቀጣል ነው ስንቶቻችን ነን አረ ለመሆኑ ከደርግ ከወያኔና ከብልጽግና አርኩስ መንፈስ ጋር ማን ያለካ ከኢሃፓውጭ ማን ነው ያባዎች አሁንም አፋቸው ሞልተው ነግረናቸው ነበር ብቻ ሳይሆን ከተፈጠሩ አንስተን ተዋግተናቸዋልና አሁንም አዳምጡና አቋማቸውን አስተካክሉ ይያሉን ነው እናስ ያዳመጥናቸው ነውን እንደኔ እንደ ድርጅት በኢትዮጵያ ፖለቲካ ውስጥ የሞራል ልዕልናቸው ጥያቄ ውስጥ የማይገባው ኢሃፓዎች ብቻ ናቸው ምክንያቱም ከላይ ከተዘረዘሩት አምባገነን መንግስታት ጋር አብረው አገራችንና ህዝባችንን አልበደሉም ማለትም አብዛኛው ድርጅት ነኝ ፖለቲከኛ ነኝ ካህን ነኝ ሼክ ነኝ ሙር ነኝ የሚለው ሁሉ በተጨባጩ በተግባሩ ተፈትኖ ባሳየው ውጤቱና መሉ ተፈትሾ ባሳየው ማንነቱ ፈተና ይወደቀ ነው ነውና በመቀበት ሁሉ ገብቶ የሚጨፍር የድላጥ ቢያርበኛ አድርባይ እንጂ አርበኛ ተብሎ አይጠራም ባይ ነኝ ያድርባይ ቅስሙ ይሰበር ያርበኛ መንፈስ ባገራችን ይከበር ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠቃለዋል
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል ሳምንት አርብ እስከምንገናኝ ደህና ቆዩን
ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁሉ ግዜ መስሱ ወኔ ከዳውሪ ባለበት ያውጫው ሂሱ ነጥባየበት ሚጎነበሰው ክደታ ሲደራ አለሁ የሚለው ጀግና ሲፈለግ ለም የሚለው ሁሉ ግዜ መስሱ ባንዳ ሲጠራ ቡከን ሲፈለግ አለው የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁሉ ጊዜም እሱ ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነው ወለደ ወያኔ ተንኮለኛ መዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መጣ ብሔር ያስብሎ ጦቢያን አስረሳ ሰውን አጥብቦ እያብላላ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መርሰል ከሆነማ የደደቦች ታርጋ መማር ከሆነማ አገርሽ ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀሻ ኮረኮንቹ ፍቅር የንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገብ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶው ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ለአዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራድ ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰበይተራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የህይወት ያለቃ ነፍሴን ከቶም ማልሸጥ የመጣ ቢመጣ አክሽፍታ ሆና ገብታ ምድረ በዳ ቤት ያላት ይስነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኛለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማታጣች ብትጮ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፌዛቸው ጣምን የረሳ ጥሜት የዘነጋ ቅማድን የረሳ ተዋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባድ ሀገር ሆኖ ፋኖን ወቀሰ ቶሎ ቶሎ ሙቱ ለሀገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ ከጓጉል ሕልሜ እውነት መሰለኝ ይራፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማአት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ